ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ እግዚአብሔር የተመሰገነ ይሁን። እኛም የጌታችን ምሕረትና በጎነት በስቶልን እንደገና ደግሞ ነው በዚህች በተወደደችው ሰዓት በራዲዮናችን ዙሪያ አንድ ላይ ባየር ሞገድ ልንገናኝ ይችላል። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የመጽሐፈ መሳፍንት ጥናታችንን አጠናቀን የምንጀምረው ዛሬ ምንድነው ማለት ነው? የመጽሐፈ ሩትን ይሆናል ማለት ነው። በዚህ በመጽሐፈ ሩት ውስጥ እግዚአብሔር አምላካችን ታላላቅና ድንቅ ነገሮችን እንደሚያስተምረን እኔ ባለሙሉ ተስፋ ነኝ። በእውነት ላለው ወገኖቼ ከዚህ ከመጽሐፈ ሩት ለእኔ ታላቅ ነገሮችን እግዚአብሔር አስተምሮኛል። ለእናንተም ደግሞ ታላቅ በረከትን እንደሚያስቀርላችሁ፣ ጌታ መንፈስ ቅዱስን በልባችሁ ጽላት እንደሚጽፍላችሁ እኔ ታላቅ እምነት አለኝ በጌታ። እስቲ በማስቀደም በዚህ ዝማሬ ዝግጅታችንን
በሚያስፈራው ዘመን ዙሪያው በተዘጋ ቆምን ከእርሱ ጋር እኛን ተቆረጥን ብለን ነበር ቀድሞ። ኢየሱስ ዋጀን ደግሞ ኢየሱስ ዋጀን ደግሞ ኢየሱስ ዋጀን ደግሞ ኢየሱስ ዋጀን ደግሞ ሁሉን አየነው ሁሉን አለፍን ጌታን መረጥን በርሶ ላይ ቆምን ቆምን በርሶ ላይ ቆምን ቆምን አይናችን ማየቱን አቁሞ ነበረ ፍጹም ታወረ እግራችን መሄዱን ተሳሰረ አበቃ በፈደራ ሲጋ በፈደራ ሲጋ በፈደራ ሲጋ በፈደራ ሲጋ ሁሉን አየነው ሁሉን አለፍን ጌታን መረጥን በርሶ ላይ ቆምን ቆምን በርሶ ላይ ቆምን ቆምን
ከሚገኝ ነገር ሁሉ ክርስቶስን የመሰለ እኛን ያሳረፈን ምንም ነገር የለም። እግዚአብሔር ስለዚህ የተመሰገነ ይሁን። በዝማሬውም ያገለገለን ወንድማችን ደረጀ ከበደን እግዚአብሔር ባለበት ስፍራ በኑሮውና በአገልግሎቱ አብዝቶ ይባርከው። እንጸልይ። መድኃኒታችንና ጌታችን ኢየሱስ ክርስቶስ ስለዚህች ሰዓት እናመሰግንሃለን። በዚህ ሰዓት ደግሞ ተገልጠ ቃልህን እንድታስተምረን ጊዜውንም ሰዓቱን ማሳለፈላን ተንሰጣለን። ስለ ክብርና ስለ ታላቁ ስም ስትል አሜን። አድማጮች እንደምታስታውሱት የመጽሐፈ መሳፍንትን ትምህርት ማጠቃለላችን ይታወሳል። ዛሬ ዘንላችሁ የቀረብነው መጽሐፍ መጽሐፈ ሩት ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ሩትን አውጡ። ወገኖች የሩት መጽሐፍ የሚተርከው ሃይማኖት ከሌለውና ጣዖት ከመያመልክ ሙአብ ከመባል አገር ወጣ ስለመጣች አንዲት ወጣት ሴት ልጅ ነው። ይህቺ ሴት የተገኘችው በብዙ መልኩ ከተገለሉ ህዝቦች ሲሆን የመጣችው ወደ እስራኤል አምላክ ወደ እግዚአብሔር እውቀት ነው። ቦኤዝም እግዚአብሔር እንደ ስራሽ ይስጥሽ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን የሚለውን ቃል በመጽሐፈ ሩት ምዕራፍ 2 ቁጥር 12 ላይ እናገኛለን። መጽሐፈ ሩት አራት ምዕራፎች ብቻ ነው ያሉት። ነገር ግን በታናናሽ ሰዎች ውስጥ የተገለጹ ታላቅ ነገርና ታላቅ መልእክት ያዘ መጽሐፍ ነው። በርግጥ ብዙ መልእክቶችን ይዟል። የክርስቶስ የዘር አረጋ መጣጥና ከዳዊት ዘር እንዴት እንደተገኘ ይገልጽልናል። አንዳንድ አስተያየት ሰጪዎች ሲናገሩ ዋናው የሩት መጽሐፍ ዓላማ የክርስቶስን የዘር አረጋ መጣጥን ለማሳየት ነው ይላሉ። ያባባል ምንም ያህል እውነት ቢሆንም እኔ ግን የዚህ መጽሐፍ ዋና ዓላማ የክርስቶስን የዘር አረግ ለማሳየት ነው በሚለው አልስማማም። በርግጥ የሩት መጽሐፍ ክርስቶስ ወደዚህች ዓለም የመጣበትን መንገድ በማሳየት ታላቅ ጠቀሜታን ሰጥቶናል። ካለዚህች ትንሽ መጽሐፍ የዳዊትን ዘር ግንድ ከይሁዳ ነገድ ጋር ለማገናኘት እንቸገራለን። የዚህ ማስፈልጊነት ከዘፍጥረት የጀመረውን ታሪክ ቀጥታ ወደ ቤተልሔም አውርዶ መስቀሉ ላይ በማሳረፍ ወደ ዙፋኑና ዳዊት ወደ ተቀመጠበት ጌታችንም አንድ ቀን ወደሚቀመጥበት ዙፋን መጨረሻ ታሪኩን ማያያዙ ላይ ነው። ይህ ነበር የሩት መጽሐፍን በመጽሐፍ ቅዱስ መጽሐፍ ውስጥ እንዲካተት ያደረገው። ሆኖም የሩት መጽሐፍ በዋናነት የመበጅን አስተምህሮት አስፈላጊነት ለማቅረብ ዓላማው አድርጎ ተነስቷል። መበጀት መከናውን የሚችለው የሚበጅ የቅርብ ዘመድ ሲኖር ነው። በእግዚአብሔር መካከልና በሚበጀው መካከል ሰው ካልኖረ መበጀት አይከናወንም። እግዚአብሔር እንዲበጀው ካስፈለገ አንድ መካከለኛ ሰው የግዴታ ያስፈልጋል። ቦኤዝ ያደረገው ነገር ቢኖር ሊበጅ የሚችል ዘመድ እርሱ በመሆኑና ሌሎችን ለማርካት ሲል ራሱን በተገቢው መልኩ አቀረበ። ይህቺ ትንሽ መጽሐፍ እኛ ወዳለንበት ወደ ታችኛው ደረጃ በመውረድ ስለ ሁለት እርስ በርስ ስለሚዋደዱ ጥንዶች ፍቅር ልትነግረን ትሞክራለች። እነዚህ ሰዎች ዘመዳማቾች ነበሩ። እንዲሁም በመካከላቸው ያለው እውነተኛ የፍቅር ታሪክ እንደ መስታወት ሆኖ ልክ አዳኛችን በመለኮታዊ ፍቅሩ እኔንም ሆነ እናንተን እንዴት እንደወደደን ያሳየናል። መጽሐፉ ውስጥ ጠልቀን ስንገባ ይህንን አስደናቂና የማይለወጥ የፍቅር ታሪክ እንመለከታለን። እስቲ ሩት ምዕራፍ 1 ቁጥር 1ን ተመልከቱ። የዚህ የመጽሐፈ ሩት ምዕራፍ 1 አብይ ያሳቡ በሞአብ ምድር ስለተፈጸመ ታሪክ ነው የሚያሳየን። አስተዋላችሁ? የዚህ የምዕራፍ 1 አብይ ያሳብ የሚያሳየን በሞአብ ምድር ስለተፈጸመ ታሪክ ነው። ቁጥር 1 እንዲህ ይላል፣ እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ሁሉ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆች ጋር በሞአብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ ይላል። ይህ ጥቅስ ታላቁን የሩትን መጽሐፍ ምዕራፍ ይከፍታል። በርግጥም ስናነበው ልክ ዘመናዊ ጋዜጣ ላይ የሰፈረ ዘገባ መስሎ ነው የቀረበው። ይህም ማለት ማንኛውም ጋዜጣ ዘገባውን ለማቅረብ ሲጀምር ጊዜውን፣ ድርጊቱ የተፈጸመበትን ቦታ መናገር እንዳለበት ሁሉ ይህም መጽሐፍ ድርጊቱ መቼ እንደተፈጸመና የት ቦታ እንደተፈጸመ በመግቢያው ላይ ያትታል ወይም ደግሞ ይገልጻል። አሁን የምናየው መንፈስ ቅዱስ እጅግ በጣም ጥሩ ዘጋቢ እንደሆነ ነው። ስለዚህም ነው በዚህ መጽሐፍ ላይ ጊዜውንና ቦታውን ጠቁሞን የሚያልፈው። ጊዜው መሳፍንት በሚፈርዱበት ዘመን ሲሆን የጨለማ ዘመን በመባል ይታወቃል። በእስራኤል ታሪክ ውስጥም እነዚህ ግዚያቶች የጨለማ ግዚያት ነበሩ። እንደምታስታውሱት እስራኤላውያን በግብጽ ውስጥ በባርነት ስር ነበሩ። እግዚአብሔርም በበረታች ክንድና በተዘረጋች እጅ በደምና በኃይል ነጻ ካወጣቸው በኋላ በምድረ በዳ መርቶ ወደ ቃል ኪዳን ምድር አገባቸው። ከዚህ የተሻለ ምን ታላቅ ኪዳን ሊመጣ ኖሯል? አድማጮቼ፣ እነዚህ አዲስ ትውልዶች አባቶቻቸው በግብጽ የሚያንገፈግፈውን የባርነት ጽዋ ስለጠጡ እግዚአብሔርን በድንቅ ሁኔታ ከልባቸው ያመልኩታል ወይም ያገለግሉታል ብላችሁ ታስቡ ይሆናል። ነገር ግን ታውቃላችሁ፣ አላመለኩትም አላገለገሉትም። የመሳፍንት መጽሐፍ የእስራኤልን ከእግዚአብሔር የመለየት ታሪክ በጸጸትና በሐዘን ይነግረናል። ህዝቡ እውነተኛና ሕያው የሆነውን አምላክ ማገልገል ትተው እንዴት ወደ ጣዖትና ርኩሰት ራሳቸውን እንደመለሱ፣ ጠላቶቻቸውን ባስጨነቋቸው ወቅት ወደ አምላካቸው እንዴት እንደጮሁ እግዚአብሔር ምጮታቸውን ሰምቶ መሳፍንት እንዲበጁአቸው እንዴት እንዳስነሳላቸው እንመለከታለን። ይገርማል። አገራችን አሁን መንፈሳዊ መነቃቃት ያስፈልጋታል በሚለው አባባል እስማማለሁ። ለችግራችን መፍትሄውም ይሄው ነው ወዳጆቼ። አንድ ሰው ሲናገር ጉድፈትን የሚያስወግድ መንፈሳዊ መነቃቃት በዚህች አገር ማየት ከፈለገ ለመነቃቃት አትጸልይ፣ ይልቁንስ እግዚአብሔር ቤተ ክርስቲያንን በሳት ውስጥ እንዲያስቀምጣት ጸልይ። ከዚያ መንፈሳዊ መነቃቃት እንደሚመጣ እኔ ላረጋግጥልህ እችላለሁ አለኝ። ባለፉት ዘመናት ሁልጊዜም በእግዚአብሔር ሕዝቦች መካከል መንፈሳዊ መነቃቃት ሲመጣ ነበር ወዳጆቼ። ይህ መነቃቃት በእስራኤልም ምድር ነበር። ከእግዚአብሔር ሲርቁ ፍርድ ይመጣባቸው ነበር፣ ወደ ባርነት ይሰዳቸውም ነበር፣ ወይም ጠላቶቻቸው መጥተው ይዟቸውና ያስጨንቋቸው ነበር። በጭንቀታቸው ወቅት ደግሞ ወደ እግዚአብሔር ይጮሁ ነበር። እግዚአብሔር ፍጹም ርኅሩኅ ስለሆነ ዘወትር መሳፍንትን እያስነሳ ከጠላቶቻቸው እጅ እንዲያድኗቸው ያደርግ ነበር። የሩት መጽሐፍ ታዲያ የተጻፈው በዚህ በመሳፍንት አገዛዝ ዘመን ነው። ድርጊቶቹ ሁሉ የተዘገቡት ጥቁር ጥላ ባጠላበት በዚሁ ዘመን ነው። እንደ ሶምሶን አይነት ሰዎች ተነስተው በሕዝቡ መካከል እንደ ሕዝብ መሪ በታዩበት ወቅትም ነበር። ዛሬ ይህ አይነት አስጨናቂ ዘመን ምድራችንን እየናጣት ነው። እስቲ የሶምሶንን ተግባር አስቡት። በዚያ ሰዎች ነገሮችን ለራሳቸው እንዲጠቅማቸው አድርገው በሚወስዱበትና ንቅዘት በሞላበት ዘመን፣ እንዲሁም ህዝቡ የሚያደርገውን አጥቶ ግራ በተጋባበት ዘመን እንዲህ ያለ ታላቅ የፍቅር ታሪክ ይከናወን ነበር። ይህ ታሪክ በጨለማ መሃል እንደሚፈነጥቅ የብርሃን ብልጭታ ነው። እግዚአብሔርን ታሪክ የጻፈው ለዚህ ነበር። አይመስላችሁምን? የመበጀትና የደህንነትን ታሪክ ጥቁር ጥላ ባጠላበት ያጥያት ታሪክ ውስጥ ጻፈ። ይህንን አስደናቂና ጣፋጭ ታሪክ ጥቁር መሰረት ባለው በመሳፍንት ዘመን አስቀመጠ። በፊታችን የተቀመጠ ስዕል ይኸው ነው። ይህ ሁሉ መሳፍንት ይፈርዱ በነበረበት ጊዜ ተከናወነ ወዳጆቼ። ይህ ብቻ ሳይሆን ደግሞ ድርጊቱ የተፈጸመበት ስፍራ በቤተልሔም ይሁዳ እንደሆነ ተነግሮናል። ይህም ደግሞ አስደሳች ነው። ዛሬ ቤተልሔም ይሁዳ ለእግዚአብሔር ልጆች ያው የሆነ ትርጉም አላት። በመጽሐፈ ሩት የተፈጸመው አጋጣሚና ታሪክ በቤተልሔም ባይፈጸም ኖሮ ኢየሱስ ክርስቶስ በቤተልሔም ባልተወለደ ነበር። ወገኖቼ፣ ኦ ትንሿ የቤተልሔም ከተማ እያላችሁ የገና ዕለት ስትዘምሩ ታሪኩ ከትንሿ የሩት መጽሐፍ እንደጀመረ ታስታውሳላችሁ። እንግዲህ እነዚህ አጋጣሚዎች ናቸው ወደ እነዚህ አስደናቂ የመጽሐፍ ክፍል እንድናመራ የሚያደርጉን። ቤተልሔም ይሁዳ የሚለው የስሙ ትርጉም የሚያስደስት ነው። በመሰረቱ በመጽሐፍ ቅዱስ ውስጥ ስሙ ሕያው የሆነ ትርጉም አለው። ቤተልሔም ማለት የዳቦ ቤት ማለት ሲሆን፣ ይሁዳ ማለት ደግሞ ምስጋና ማለት ነው። ይህም ደግሞ ለመኖሪያነት እጅግ በጣም ጥሩ ነው። ዳቦ በሞላበትና ምስጋና ባለበት ቤት ውስጥ ለመኖር አትስማሙምን? የሩት ታሪክ የጀመረው ከዚህ ነው፣ የሚያበቃውም እዚህ ላይ ነው ወዳጆቼ። ኢየሱስም የተወለደበት ስፍራ እዚሁ ነው። የቤተልሔም ይሁዳ ሰው የነበረ ወደ ሞዓብ ምድር ለጊዜው ሚስቱንና ሁለት ወንዶች ልጆቹን ይዞ ወደ ሞዓብ ምድር ሊቀመጥ ሄደ። በቂ ምግብና ምስጋና ባለበት ስፍራ ይኖር ነበር። ነገር ግን ለጊዜውም ቢሆን ወደ ሞዓብ ምድር ሄደ። በእግዚአብሔር ቃል ላይ ስለ ሞዓብ የተነገረ አንድ አስደናቂ ቃል አለ። ይህም ቃል አስገራሚ ሊሆን ይችላል። በመዝሙር 108 ቁጥር 9 በመዝሙር 108 ቁጥር 9 ላይ ሞዓብ መታጠቢያዬ ነው የሚል እናነባለን። ስለዚህም ነው እግዚአብሔር ሞአብ ያለው ይህዝብ የተጠላና የተገለለ ህዝብ ነው። አሳዛኝና አሳፋሪ ጅማሬ ያላቸውና በእግዚአብሔር ቃል ፊት በሚገባ መቆም የማይችሉ ህዝቦች ናቸው። ምናልባት ቅድም ያነበብነውን ቃል እንደገና አሻሽለን እንጻፈው ብንል ሞአብ የቆሻሻ መጣያ ቆርቆሮ ነው ማለት እንችላለን። አስገርማችሁ ምን? አሁን ለጊዜው ወደዚህ መመልከት ትችላላችሁ። ይህ አይነት ቤተሰብ ታዋቂ ሰው ሚስቱና ሁለት ልጆቹ ወደ ሞአብ ምድር እንደ ተጓዙ እንመለከታለን። ዳቦ በሞላበትና ምስጋና ባለበት ስፍራ ይኖሩ ነበር። ነገር ግን ከቆሻሻ ማጠራቀሚያ ውስጥ አውጥቶ መመገብን መረጡ። እንዲህ አይነት አሳዛኝ ታሪክ ከዚህ በፊት ሰምታችሁ ይሆንን? እርግጠኛ ነኝ በዚህ ጊዜ የምታስታውሱት አንድ ተምሳሌታዊ ታሪክ ነው። ይህም ጌታችን ኢየሱስ ክርስቶስ የተናገረው ስለ ኮብላዩ ልጅ ታሪክ ይሆናል። ይህ ኮብላዩ ልጅ ሁሉ ነገር ከሞላበትና ከተትረፈረፈበት ከአባቱ ቤት ወጥቶ ወደ ሰው አገር ተሰደደ። ረሃቡንም ለማስታገስ የሚበላውን ነገር ሲያጣ የሪያዎችን ምግብ ለመብላት ናፈቀ። ይህንን ታሪክ ጌታችን ሆን ብሎ የፈጠረው ነው ብዬ አላምንም። ተምሳሌታዊ አነጋገሮችን ከራሱ ይፈጥራል ብዬ አልገምትም። እንደሚመስለኝ ግን እያንዳንዱ ተምሳሌታዊ አነጋገር በእውነት ላይ የተመሰረተና ከዚህ በፊት ሰዎች የኖሩት ነው ብዬ አምናለሁ። በዚያ ወቅት ተምሳሌትነቱን ይኖሩ የነበሩ ብዙ ኮብላይ ልጆች ነበሩ። እንዲሁም ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ኢየሱስ የተናገረው ታሪክ በብዙ ሚሊዮን በሚገመቱ ወጣት ኮብላዮች ሕይወት ውስጥ ተደጋግሞ እየታየ ነው። እኔ ባለሁበት አገር ከምስራቅ አካባቢ ከሚኖሩ ቤተሰቦቹ ኮብልሎ ከመጣ አንድ ወጣት ጋር በጥርቡ ተገናኘው። ይህ ሰው ጌታ ኢየሱስን እንደ ግል አዳኙ አድርጎ ተቀበለ። አባቱን እኔ ያለሁበት ድረስ ጠራሁት። ልጁንም ባገኘ ጊዜ ምን ያህል እንደ ተደሰተ ልነግራችሁ አልችልም። ወዳጆቼ፣ ወገኖቼ ሆይ እንዲህ አይነቱ ታሪክ በብዙ ወጣት ልጆች ዘንድ እየታየ ያለ ሁኔታ ነው። ነገር ግን እዚህ ታሪክ ላይ የምናየው እንዲሁ ኮብላይ የሆኑ ቤተሰቦችን ነው። በምድራቸው ላይ ራብ በመጣ ወቅት ፍርሃት ስለያዛቸው ቀያቸውን ለቀው ተሰደዱ። አባታቸው አብርሃምም በምድሩ ላይ ራብ ስለመጣ ከመፍራቱ የተነሳ ወደ ግብጽ ኮብልሏል። እንዲሁም እዚህ የምናየው ሌላ ቤተሰብን ነው። ይህ ረሃብ በመጽሐፍ ቅዱስ ውስጥ ከተገለጹት 13 ረሃቦች ውስጥ አንዱ ነው። ምንጊዜም ቢሆን ወዳጆቼ በመጽሐፍ ቅዱስ ውስጥ ረሃብ ሲገለጽ የእግዚአብሔር ፍርድ እንደሆነ ተደርጎ ነው የሚታየው። ይህ ጊዜ ጨለማ ያጠላበት የመሳፍንት ዘመን ብቻ አልነበረም፣ ነገር ግን ረሃብ በተጨማሪ የነገሰበት ምድር ነበር። ይህም ጊዜውን ከጨለማ ወደ ጨለማ እንዲሸጋገር አደረገው። እግዚአብሔር ዳቦ መበላበትና ምስጋና ባለበት ቤት ውስጥ ያስብልናል፣ ይጠነቀቅልናል ብለው ስላላመኑ ምድራቸውን ትተው ወደ ሞአብ ምድር ተሰደዱ። አሁን ይህንን የሚያስደንቅ ቤተሰብ በሚገባ እንድታውቁ ትፈልጋለሁ። ሩት ምዕራፍ 1 ቁጥር 2ን እናንብብ። የሰውየውም ስም አቢሜሌክ፣ የሚስቱም ስም ኑሃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞአብም ምድር መጡ ይላል። ከቃሉ እንደምንረዳው የዚህ ሰው ስም አቢሜሌክ ይባላል። የስሙም ትርጉም እግዚአብሔር ንጉሴ ነው፣ ወይም ንጉሴ እግዚአብሔር ነው የሚል ነው። አስተዋላችሁ? አቢሜሌክ ማለት እግዚአብሔር ንጉሴ ነው ወይም ንጉሴ እግዚአብሔር ነው ማለት ነው። አቢሜሌክ መልካምና ግሩም የሆነ የስም ትርጉም ነበረው። ሰዎችም ሲጠሩት እግዚአብሔር ንጉሴ ነው እያሉ ነበር። ይህ ስም ድንቅ ስም ነው ወዳጆቼ፣ አይደለም እንዴ? ብቻ ትልቅ ምስክርነት ይሰጣል። የሚያሳዝነው ግን ይህንን የመሰለ ስምና ምስክርነት ይዞ ወደ ሞአብ ምድር መሸሹ ነው። ይህ ሰው እግዚአብሔር ንጉሡ እንደሆነ አይነት ድርጊት አልፈጸመም። የሚስቱም ስም ኑሃሚን ይባላል። የአቢሜሌክ ሚስት ስሟ ኑሃሚን ይባላል። የስሟም ትርጉም ደስተኛ የሚል ነው። ኑሃሚን ማለት ደስተኛ ማለት ነው። እኔ በርግጥም እውነተኛ የሆነ ጥሩ ስም ልሰጣት ወዳለሁ። እንደሚመስለኝ ስሟ በርግጥም እንደ ፀሐይ ብርሃን ሳቂታ መሆኗን ይገልጻል። ይህቺ ሴት አስደናቂ ሴት ነበረች። በኑሯ ዘመኑ ሁሉ መልካም አመለካከት እንዳለው ሰው ዘወትር ሕይወትን የምትመለከተው በደስታ ነበር። ዛሬም እንደርሱ አይነት ብዙ ክርስቲያኖች አሉ ወዳጆቼ። ሁልጊዜም ሕይወትን የሚመለከቱት በመልካም ጎኗ ብቻ ነው። ዘወትርም ይህንን አይነት አመለካከት በመያዝ ሰዎች ኑሯቸውን ከእውነታው ውጪና በላይ አድርገው እንጂ አሳንሰው አይደለም የሚኖሩት። አንዳንዶቹ ደግሞ ብዙ ጊዜ ሲያዝኑና በኑሯቸው ጉለትን ሲያገኙ ኑሃሚን ግን የአይነት የህይወቱ ጣውረዳ ይመለከታትም ወይም ደግሞ አይታይባትም ነበር። ሁሌ ሳቂታ ሁሌም ደስተኛ ነበረች። ይህንን የህይወት በረከት የሰጣት ጌታ እየተመሰገነ ይሁን። አቢሜሌክ እና ኑሃሚን ሁለት ወንዶች ልጆች ነበሯቸው። ስማቸውም ማሎንና ከሌዮን ይባላል። ማሎን የሚለው የስም ትርጉም ጤናማ ያልሆነ ማለት ሲሆን፣ አስተውሉ፣ ማሎን ማለት ጤናማ ያልሆነ ማለት ሲሆን፣ ከሌዮን ማለት ደግሞ ትንሹ ደካማ ማለት ነው። ከሌዮን ማለት ትንሹ ደካማ ማለት ነው። ሁለት ደካማና በሽተኛ የሆኑ ልጆች ነበሯት እቺ ሴት ልጅ። ይህም ሁኔታ በቤተልሔም የሚኖራትን ምስክርነት በመጠኑም ቢሆን ሳያበላሽባት አልቀረም ብዬ ገምታለሁ። ብዙ ሰዎችም ወዳጆቼ እነዚህን የመሳሰሉ ደካማና በሽተኛ ልጆች ይዛ ኑሃሚን እንዴት ሆና ነው እንደ ፀሐይ ብርሃን የሚፈነጥቅ ፈገግታና ደስተኛ ነች ብለን የምናምነው ብለው ሊጠይቁኛል። በእርግጥ ይህ የእርሷ ታሪክ ነው። ሆኖም ግን ይህቺ ሴትና ባሏ ከቤተልሔም ይሁዳ የፍራታ ሰዎች መሆናቸው ተነግሮናል። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። እነዚህ ሰዎች ወደ ሞዓብ ምድር ብቻ አይደለም የሄዱት፣ በዚያም ቤት ሰርተው ተቀመጡ እንጂ። እንዲሁም ጌታ ኢየሱስ የነገረን ኮብላዩ ልጅ ወደ አሳማ መኖሪያ በመጨረሻም ተነስቼ ወደ አባቴ እመለሳለሁ አለ። ሉቃስ ምዕራፍ 15 ቁጥር 18 መመልከት ይቻላል። ይህ ኮብላይ ልጅ በአሳማ ማርቢያ አካባቢ ረጅም ጊዜ እንደ ቆየ ሁሉ ይህም ቤተሰብ እንዲሁ በሞዓብ ምድር ረጅም ዘመን ተቀመጡ። ከእግዚአብሔር ኮብልሎ ለሚሄዱ ቤተሰቦችና የእግዚአብሔር ልጅ በሆነው ላይ ሁልጊዜ ምን እንደሚሆን ታውቃላችሁ? እነዚያ በኮበለሉበት አገር የሚገጥማቸው ነገር ቢኖር ክፉ በትርና ሐዘን ነው። ኮብልሎ የተመለሰውን ልጅ አባቱ ሲቀበለው ምን እንዳደረገ ታውቃላችሁ? ሂዱና መግረፊያ የሚሆን አለንጋ አምጡልኝ፣ እድሜውን ላሳጥረው፣ ገንዘቤን ሁሉ አባክኖ ስሜንም አጥፍቷል፣ የማይረሳውንም ትምህርት ላስተምረው ያለ ይመስላችኋልን? ይህንን አላደረገም። ይልቁንስ ሁለት እጆቹን ዘርግቶ አቅፎ ተቀበለው። አገልጋዮቹንም ጠርቶ የሰባውን ፍሪዳ እንዲያርዱና አዲስ መጎናጸፊያ እንዲያመጡለት አዘዘ። አስተውሉ ወዳጆቼ፣ ዛሬ ብዙ ክርስቲያኖች እግዚአብሔርን የሚያስቡት እጅግ ክፉ ጨካኝ አባት እንዲሁም ወደ እርሱ የሚመለሱትን እንደማይቀበልና እንደሚቀጣ አድርገው ነው። ወዳጆቼ ሆይ ጌታ ወደ እርሱ የሚመጡትንና ከኮበለሉበትም ስፍራ በንስሐ ልብ የሚመለሱትን ሁሉ አይቀጣም። እውነቱን ለመናገር ቅጣትን የምታገኙት ኮብልላችሁ በምትሄዱበት በባዕድ አገር ነው። ኮብላዩ ልጅ ሲመለስ ያጋጠመው ነገር መልካም እንደሆነ ልነግራችሁ ወዳለሁ። ይህ የአቢሜሌክና የኑሃሚን ቤተሰብ ለራሳቸው መጠለያ ይሆን ዘንድ የሸንበቆ ቤት በኮበለሉበት አገር ሰሩ። በዚያም በኮበለሉበት ባዕድ አገር የራሳቸውን ቅጣት ተቀበሉ። ነገር ግን ይህ ቤተሰብ እንደምገምተው መልካም ቤተሰብ ነው። እግዚአብሔር ንጉሴ ነው ተብሎ የተጠራው አቢሜሌክ የቤተሰቡ ራስ ነው። ፈገግታዋ እንደ ፀሐይ ብርሃን የሚደምቀው ኑሃሚን ሚስትና እናት ናት፣ ወይም ደግሞ እናት ነች። እንዲሁም ሁለቱ ደካማና የሚታመሙ ልጆች ማሎንና ከሌዮን የቤተሰቡ አባሎች ናቸው። እነዚህ ቤተሰቦች ወደ ሞዓብ ምድር ሄዱ። ከቆሻሻ ማጠራቀሚያ ገንዳ ውስጥ ምግባቸውን እየወሰዱ እየበሉ በዚያ ተቀመጡ። እስቲ ምን እንደተፈጸመ ልብ ብላችሁ ተመልከቱ። ቁጥር 3ን እናንብብ። የኑሃሚንም ባል አቢሜሌክ ሞተ፣ እርሷና ሁለቷ ልጆቿ ቀሩ ይላል። በዚያ በኮበለሉበት ሩቅ አገር ችግር ሊገጥማቸው እንደሚችል ልነግራችሁ ወዳለሁ። ደግሞ ምገጠማቸው ዮሐንስ ሲናገር ሞት የሚገባው ኃጢአት አለ ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 ልብ በሉ ወዳጆቼ ሆይ፣ ለእናንተ እስከ ሞት የሚያደርሳችሁ ኃጢአት ምን እንደሆነ አላውቅም። ለአናንያና ለሰጲራ ኃጢአት የሆነባቸው ነገር መንፈስ ቅዱስን በመዋሸታቸው ነበር። ዛሬ ይህ አይነቱ ኃጢአት ወደ ሞት ያደርሳል ብዬ አላስብም። ወደ ሞት ቢያደርስ ኖሮ ዛሬ በቤተ ክርስቲያን ውስጥ የቀብር ሥርዓት ለመፈጸም ብዙ ጊዜ ባጣን ነበር። ወዳጆቼ ይህ አይነቱ ኃጢአት ለሁሉም ክርስቲያኖች ሞትን ያስከትላል ብዬ አልገምትም። ከእግዚአብሔር ሸሽተን ብንኮበልል የዚያን ጊዜ ችግር ይመጣል። ኑሃሚን ባሏ ሞተ። ባሏ ከሞተ በኋላ ደግሞ የሆነውን ልብ በሉና ቁጥር 4 ላይ ተመልከቱ። እንዲህ ይላል፣ ነርሱም ከሞዓባውያን ሴቶች ሚስት አገቡ። ያንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ ይላል። አሁን ያደረጉት ነገር ቢኖር ሙሴ የሰጠውን ሕግ መተላለፍ ነው። እንደ ተመለከታችሁትም ከእግዚአብሔር ጋር የነበራቸው ንብረት አቋርጠው ወደ ባዕድ አገር ኮብልለው ሄዱ። በመቀጠልም ሁለተኛ የሆነው እምነታቸው እንዲሸረሸር በማድረግ በኃጢአት ቀጠሉ። መቀጠል ብቻ ሳይሆን እያበዙት ሄዱ። የሙሴን ሕግ በመተላለፋቸው ከሞዓባውያን ሴት ልጆችን ወሰዱ። ኦርፋ ማለት አጋዘን ወይም ወጣት አጋዘን ማለት ነው። ይህን ልብ በሉ፣ ኦርፋ ማለት አጋዘን ወይም ወጣት አጋዘን ማለት ነው። ይህም ማለት እንደ ስፖርተኛና እንደ ሯጭ የሚሞክራት ማለት ነው። አንድ ሯጭ የሆነች ሴት እንዴት አድርጋ ይህንን ደካማና በሽተኛ የሆነ ልጅ ልታገባ እንደምትችል ሳትደነቁ አትቀሩም። ነገር ግን አገባችው። ኦርፋን እንዲህ ከተመለከትናት በርግጥ ወደምንደነቅባት ሴት ወደ ሩት ደግሞ እናልፋለን። ሩት ማለት ቆንጆና ራስዋን ለሌላው አሳልፋ የምትሰጥ ማለት ነው። ይህንን እደግምላችኋለሁ። ሩት ማለት ቆንጆና ራስዋን ለሌላ ሰው አሳልፋ የምትሰጥ ማለት ነው። ይህቺ ሴት ልጅ ይህን አይነት ጠባይ ነበራት። ውብ ልጅ ነበረች። ሊተኮርባት የምትችል አይነት ሰው ነች። እንዲሁም ከክርስቶስ የዘር ሐረግ አንዷ በመሆኗ ምክንያት ብዙዎቻችሁ ልታፈቅሯት የምትችሏት ልጅ ነበረች። በሌላ አባባል ክርስቶስ መድኃኒታችን በሰውነቱ በደም ስሮቹ የሚፈሱ የሩት ደም ነበረበት ማለት ነው። ከእርሷም ጋር አብዝተን ለመተዋወቅ እንሞክር። በሞዓብ ምድር ሩት መሐሎንን አገባች። ሆኖም ሩት ይህንን ታማሚ ልጅ ለምን እንዳገባችው ለመረዳት እጅግ አስቸጋሪ ነው። ነገር ግን ወደ ኋላ ላይ እንደሚገባን እገምታለሁ። አሁን ይህ ኮብላይ ቤተሰብ የሚገኘው እጅግ ርቆ በሚገኝ አገር ውስጥ ነው። ችግርም ወደ እነርሱ እየመጣ ነው። ይህ ችግር ደግሞ አብዝቶ ጥቃቱን የሰነዘረው ሚስትና እናት በሆነችው በኑሃሚን ላይ ነው። ኑሃሚን ባሏን ካጣች በኋላ ሁለቱ ልጆቿ ከሞዓባውያን ወገን የሆኑትን ሴቶች አገቡ። ቁጥር 5 እንዲህ ይላል፣ ማሎንና ከሌዮንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች ይላል። አሁን እንደምገምተው ከሆነ እነዚህ ሁለት ወንዶች ልጆች ሌላኛውን ከባድ ክረምትን ያልፋሉ ብዬ አላስብም። በእርግጥም ደግሞ አላለፉም። ከቃሉ እንደምንረዳው እነዚህ ሁለት ደካማና በሽተኛ ወንዶች ልጆች በመጨረሻ ሲሞቱ እንመለከታለን። አሁን ኑሃሚን ቤተሰቦቿን ሁሉ አጣች። የቀራት ነገር ቢኖር ሁለቱ የባዕድ አገር ልጆች የሆኑት ጣውንቶቿ ናቸው። አድማጮቼ፣ ቀደም ብዬ ችግር እንደሚመጣ ነግሬያችሁ ነበር። እንዳልኩትም ችግሩ አሁን መጣ። ይህ ኮብላይ ቤተሰብ ልክ እንደ ኮብላዩ ልጅ በኮበለሉበት በባዕድ አገር ቅጣታቸውን ተቀበሉ። እንግዲህ ተከበራችሁ አድማጮች፣ የዛሬው ምሽት ጥናታችን በዚህ ላይ ያበቃል። ጥናቱን ወይም ትምህርቱን አስመልክቶ ያላችሁን አስተያየት ወይም ጥያቄ በአድራሻችን ጻፉልን። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘላችሁን ቀርባለን። እስከዚያው ድረስ ሰላም።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።